The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። በሽብር ወንጀል ተከሰው ባህር ዳር እስር ቤት የነበሩ 8 የሰማያዊ ፓርቲ አባላት በክልሉ ጠቅላይ ፍርድ ቤት በዋስ ከተለቀቁ በኋላ 6ቱ ያለ ሕግ በፌዴራል ፖሊስና በፌዴራል አቃቢ ሕግ ቁጥጥር ስር መዋላቸውን የፓርቲው ፕሬዝዳንት አቶ ይልቃል ጌትነት ተናገሩ። ዝርዝሩን በምሽቱ አብይ ርዕሳችን እንመለከታለን። ክርክር የዜጎች ነጻነት፣ መብት፣ ምንነትና አያያዝ ዙሪያ የዩናይትድ ስቴትስና የኩባ ግንኙነት ባለፈው አርብ የአሜሪካን ሰንደቅ ዓላማ በመስቀል የሁለቱ ሀገሮች ዲፕሎማሲያዊ ግንኙነት ይፋ የተደረገበትን ስነ ስርዓትም እንመለከታለን። ጤና ይስጥልን ክቡራትና ክቡራን አድማጮች፣ የዛሬ ሰኞ ነሐሴ 11 2007 ዓ.ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራናለች። ኒክ ኢቫኖቭ ለቴክኒክ ምህንድስናው ተሰይሟል። በርከት ያሉ ዘገባዎችና ቅንብሮች ናቸው የተካተቱት። ቀዳሚው ታዲያ የሰዓቱ የዓለም ዜና ነው። ቆንጆ ይታያል።
ጤና ይስጥልኝ፣ እንደምናመሻችሁ። የደቡብ ሱዳኑ ፕሬዚደንት ሳልቫ ኪር ለአንድ ዓመት ተኩል የዘለቀውን የሀገራቸውን የእርስ በርስ ጦርነት ለማስቆም የታለመውን የሰላም ውል ለመፈረም ፈቃደኛ ሳይሆኑ መቅረታቸው ተሰማ። እሳቸው አልፈርምም ማለታቸው የምስራቅ አፍሪቃ አገሮች ማህበር ኢጋድ በሸመገለው የሰላም ድርድር አዲስ እንቅፋት እንደደቀነ እየተነገረ ነው። የሽምቅ ተዋጊዎቹ ቃል አቀባይ ስቴፈን ፓር ይህ ማለት የእርስ በርስ ጦርነቱ ይቀጥላል ማለት ነው ወይ ተብለው በቪኦኤ ተጠይቀው ያማ ግልጽ ነው ማለታቸው ተጠቅሷል። የቀረበውን ስምምነት ዛሬ የሽምቅ ተዋጊዎቹ መሪ ሪያክ ማቻርና የደቡብ ሱዳን ገዢ ፓርቲ ሊቀመንበር የሆኑት ፓጋን አሙም ፈርመዋል ተብሏል። ይሁን እንጂ ውሉ ፕሬዚደንቱ ውድቅ እስካደረጉት ድረስ ትርጉም እንደማይኖረው ነው የሚነገረው። የደቡብ ሱዳኑ ፕሬዚደንት ኪር በመንግስቱ የትዊተር ላይ ባወጡት መግለጫ ሰላም የማይዘልቅ ከሆነ ሊፈረም አይችልም ማለታቸው ተጠቅሷል። ዝርዝሩን በመደበኛው ፕሮግራማችን ይዘን እንቀርባለን። ከሜዲተራኒያን ባህር 416 ፍልሰተኞችን ያሳፈረ የኖርዌይ አሳሽ እና አዳኝ እንቅስቃሴ ላይ የተሰማራ መርከብ አውሮፓ ጠረፍ መድረሱ ተነግሯል። ከአፍሪካ ተነስተው ባህሩን እናቋርጥ ብለው ሕይወታቸውን ያጡ 49 ፍልሰተኞችን አስከሬንም የጫነ መርከብ እንደሆነ ተነግሯል። 15 አባል ሀገሮች ያሉት የደቡባዊ አፍሪቃ የልማት ማህበረሰብ ሳድክ መሪዎች ዛሬና ነገ ማክሰኞ ቦትስዋና ላይ በሚያካሂዱት የመሪዎች ጉባኤ የህግ የበላይነትና ሰብአዊ መብት ከበሬታን ለማሻሻል እርምጃዎችን እንዲወስዱ በመብት ቡድኖች ተጠይቀዋል። ሂዩማን ራይትስ ዋች እና የአፍሪካ የመብት ተሟጋች ቡድኖች ስብስብ በመግለጫዎቻቸው በተለይ ያተኮሩት ሳድክ በሰረዘው የሰብአዊ መብቶች ሸንጎ ላይ ነው። የሰብአዊ መብቶች ሸንጎ ከአባል ሀገሮቹ ከድርጅቶችም ይሁን ከግለሰቦች አቤቱታ የመስማት ስልጣኑን ለመግፈፍ ባለፈው ዓመት ያደረገውን ውሳኔ ሂዩማን ራይትስ ዋች ነቅፎታል። የግብፁ ፕሬዚደንት አብደልፋታህ ኤልሲሲ አዲስ ጸረ ሽብርተኛ ሕግ ትናንት ማታ ፈርመዋል። በአዲሱ ሕግ አንዳንድ ወንጀሎች በሞትና በእድሜ ይፍታህ እስራት እንደሚያስቀጡ የተደነገገ ሲሆን የሽብር ጥቃቶችን አስመልክቶ ጥቅስ የሐሰት ዘገባ የሚያቀርቡ በከባድ የገንዘብ መቀጮ ይጣልባቸዋል ይላል። በመጨረሻም ታይላንድ ዋና ከተማ ባንኮክ አቅራቢያ በሚገኝ አንድ የሂንዶች ቤተ መቅደስ አጠገብ ፍንዳታ ደርሶ ቢያንስ 27 ሰዎች መገደላቸው ተገለጸ። ከ10 ዓመታት በሚበልጥ ጊዜ በታይላንድ መዲና ከደረሱት ሁሉ ከባዱ እንደሆነ ተዘግቧል። ብዛት ያላቸው ሌሎች ሰዎችም እንደቆሰሉ ተነግሯል። ከሞቱት ሰዎች መካከል 4 የውጭ ሀገር ሰዎች እንዳሉባቸው ተዘግቧል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። አድማጮች፣ አሁን ለቀዳሚው የምሽቱ አብይ ርዕስ ወደ አዲስ አበባ እንሄዳለን። በሽብር ወንጀል ተከሰው ባህር ዳር እስር ቤት የነበሩ 8 የሰማያዊ ፓርቲ አባላት በክልሉ ጠቅላይ ፍርድ ቤት በዋስ ከተለቀቁ በኋላ 6ቱ ያለ ፍርድ በፌዴራል ፖሊስና በፌዴራል አቃቢ ሕግ ቁጥጥር ስር መዋላቸውን የፓርቲው ፕሬዚዳንት አቶ ይልቃል ጌትነት ተናገሩ። ከፌዴራል ፖሊስና አቃቢ ሕግ ጉዳዩን ለማጣራት ያደረግነው ሙከራ እስካሁን አልተሳካም። መለስካቸው አመሃ ኢንጂነር ይልቃልን አነጋግሯል።
እንግዲህ ከዚህ ከዘንድሮ ምርጫ በኋላ አባሎቻችሁ በብዙ ቦታ እንደታሰሩ በተለይ በባህር ዳር ከተማ አያሌ አባሎቻችሁ እንደታሰሩ ተናግራችሁ ነበር እና አሁን ደግሞ ፍርድ ቤት ቀርበው እንደተፈቱ ነበር። የት ፍርድ ቤት ነው የቀረቡት? እንዴት ያለ ውሳኔ የተሰጣቸው?
አዎ፣ ባለፈው ነሐሴ 6 በክልሉ ጠቅላይ ፍርድ ቤት ነበር የቀረቡት። 8 ሰዎች ናቸው። ሉልሰገድ እምባቆም፣ ፈንታሁን ብዙአየሁ፣ አበረ ሙሉ፣ አዳነ አለሙ፣ ሞላ የኑስ፣ መንግስቴ ታዴ ስማቸው ምን ይችልና አበባ አያሌው የሚባሉ 8 አባሎቻችን ነበሩ የቀረቡት በዛን ቀን።
በምን ወንጀል ተከሰው ነበር የቀረቡት?
በሽብር ወንጀል ነው የሚለው እንግዲህ ክሳቸው እና የተያዙት ሰኔ 19 ጀምሮ በሽብር ወንጀል በሚል ነበር ተይዘው የቆዩት። በዛን ቀን በ15,000 ብር ዋስ እንዲወጡ ነበረ ሁሉም ጠቅላይ ፍርድ ቤቱ ያዘዘው። በ6 እንደተወሰነ ቤተሰቦቻቸው እዛው የነበሩ ሰዎች አዳነ አለሙና ሞላ የኑስ የተባሉት እዛው ላይ ገንዘቡን ስለከፈሉ መውጣት ችለዋል። ሌሎቹ 6ቱ ግን በሚደንቅ ሁኔታ በማግስቱ ማዘዣ መጣ ተብሎ በትናንትናው ዕለት ያልታወቁ ሰዎች ወደ ተለየ ቦታ ይዘዋቸው ወጡ። ሙሉ ቀን ጠባብ ክፍል ውስጥ የማያውቁት ቦታ ቆዩቸው። ማታ መልሰው ወደ እዛው ማረሚያ ቤት እንደመለሷቸውና መውጣት እንደማይችሉ እንደተገለጸላቸው ነው የገለጹልን።
የቀሩት እነማን ናቸው?
እንግዲህ ቅድም ከገለጽኩልህ 8 ሰዎች ውስጥ የወጡት ሞላ የኑስና አዳን አለሙ ሲሆኑ ሌሎቹ በሙሉ ሰገድ እምባቆ፣ ፈንታሁን ብዙአየሁ፣ አበረ ሙሉ፣ መንግስቴ ታዴ ስማቸው ምን ይችልና አበባ አያሌው የተባሉ 6ቱ ሰዎች የዋስትናውን ገንዘብ ከፍለዋል። ነገር ግን ጠዋት ባልታወቁ ኃይሎች መጥተው ማረሚያ ቤት ውስጥ ውጡ ሲሏቸው ወደ ሌላ ቦታ ለመውሰድ ማረሚያ ቤት እኮ ህግ አለው ፍርድ ቤት በዋስትና ለቆናል ጠቅላይ ፍርድ ቤት እንዴት እናንተ ለምን ትፈልጉናላችሁ ሲሉ የማረሚያ ቤቱ ሰራተኞችም ተደናግጠው እንወያይ ብለው እንደተቀመጡ በአስቸኳይ ውጡ ብለው እነዚህ የታጠቁና የሚሊተሪ ልብስ የለበሱ ሰዎች በፒካፕ መኪና ወዳልታወቀ ቦታ እንደወሰዷቸው እና መጨረሻ ላይ ግን አምጥተው መልሰው እንዳስቀምጧቸው ጠቅላይ ፍርድ ቤቱ ግን እኔ ፈትቻለሁ፣ ከፈለጋችሁም ነሐሴ 28 በሚቀርቡበት ጊዜ በጊዜ ቀጠሯቸው እንደገና ዋስትናቸው እንዲከለከል መጠየቅ ትችላላችሁ እንጂ አሁን የወሰንኩትን ውሳኔ ማጥፍበት ምክንያት የለኝም ብሎ እንዳለ ነው እንግዲህ የተገለጸልን ነገር።
እና አሁን ያሉት እነዚህ ሰዎች በባህር ዳር ወህኒ ቤት ነው ማለት ነው?
አዎ፣ በባህር ዳር ማረሚያ ቤት ነው ያሉት። ያሉት ግን የጠቅላይ ፍርድ ቤቱን ውሳኔ ጥሶ የማንንም ውሳኔ ሳያስፈልገው እንደሚባለው በፌዴራል ፖሊስ እና በፌዴራል አቃቤ ሕግ ነው ትዕዛዙ የተላለፈው ነው የሚባለው። ነገር ግን ፍርድ ቤት የፈታውን በምንም አይነት ከሆነም ሰበር ሰሚ ችሎት እዚህ መጥተው አመልክተው ካልሆነ በስተቀር የጠቅላይ ፍርድ ቤቱን ዳኝነት ጥሶ እዛ ፍርድ ቤት ምንድን ነው ማረሚያ ቤት እንዲያቆያቸው የሚያደርግ ምንም አይነት የህግ አግባብ የለም። የዋስትና ገንዘባቸውም ተይዟል። 2ቱ ጓደኞቻቸው በመክፈላቸው ቀድመው ወጥተዋል። እነዚህ ሰዎች ግን በእንደዚህ አይነት ምኑም በማይታወቅ ሁኔታ ባህር ዳር ማረሚያ ቤት ይገኛሉ ማለት ነው። አሁን
ዋስትና ገንዘባቸው እነዚህ የቀሩት ሰዎች ካስያዙ አሁን ለምንድን ነው ያልወጡት ታዲያ? ተጠይቀዋል? ማረሚያ ቤት ተጠይቋል? አስተዳደሩ
ማረሚያ ቤቱም ከአቅሙ በላይ ነው። ጠቅላይ ፍርድ ቤቱም እኮ እኔ ፈትቻቸዋለሁ አለ። ማገጃ ጽፈዋል የሚባሉት እንደ እዛው ያሉ አባሎቻችን ተከታትለው እንደነገሩኝ ከፌዴራል ፖሊስ እና ከፌዴራል አቃቢ ሕግ ማገጃ ደብዳቤ ተጽፎ ነው እና የክልሉ ፕሬዚዳንትም አስተያየት ሰጥተውበት ነው የተያዙት የሚባል አለ። ግን ይሄ የፖለቲካ ውሳኔ እንጂ በሕግ አግባብ ጠቅላይ ፍርድ ቤቱ በዋስትና የለቀቀውን ሰው እነዚህ አካሎች የሚይዙበት ምንም አይነት ምክንያት የለም። ከሆነም በሰበር ሰሚ መጥተው እዚህ አመልክተው ነው እና ከሀገሪቱ ሕግ አንጻር እዛ ማረሚያ ቤት የሚቆዩበት ምክንያት የለም አቶ መለስካቸው።
እሺ፣ በጣም አመሰግናለሁ አቶ ይልቃል።
እሺ፣ እግዚአብሔር ይስጥልኝ አቶ መለስካቸው፣ አመሰግናለሁ።
መለስካቸው አምሃ የፌዴራል ፖሊስን በስልክ አግኝቶ ለማጣራት ያደረገው ሙከራ ቀደም ብለን እንደጠቆምነው አልተሳካም። እንደተሳካም እናቀርባለን። አሁን ወደ ተከታዩ ዘገባ እንለፍ። ተከታዩ ዘገባ ወደ ኪዩባ ሀቫና ነው የሚወስድን። ዩናይት ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ባለፈው አርብ ሀቫና ተገኝተዋል። ምክንያት በዚያ በአሜሪካን ሰንደቅ ዓላማ በመስቀል የሁለቱን ሀገሮች ዲፕሎማሲያዊ ግንኙነት ይፋ በሚያደርገው ስነ ስርዓት ላይ ለመገኘት። ዩናይት ስቴትስና ኪዩባ ከ50 ዓመታት በላይ የተቋረጠ ግንኙነታቸውን ለመጀመር መስማማታቸው ይታወሳል። በዚህም መሰረት የሁለቱም ሀገሮች ኤምባሲዎች ባለፈው ሐምሌ 13 ቀን 2007 ዓ.ም ተከፍተዋል። ቀጣዩ የፓም ዶኪንስ ዘገባ ትርጉም የሁለቱን አገሮች የቀደመ ግንኙነት ይዳስሳል።
ባለፈው ወር የኩባ መንግስት የኤምባሲውን እንደገና መከፈት ከፍ ባለ ስነ ስርዓትና ድል ባለ ድግስ ነው ያከበረው። ዩናይትድ ስቴትስ ግን ውጭ ጉዳይ ሚኒስትሯ ጆን ኬሪ ከልዑካን አባሎቻቸው ጋር ሀቫና እስከሚገቡ መጠበቅን መረጠች። ኩባን ከሰባ ዓመታት በኋላ ለመጎብኘት የመጀመሪያው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር የሆኑት ጆን ኬሪ ከጥቂት የኮንግረስ አባሎችና እንደ አውሮፓ አቆጣጠር በጥር 1961 ዓ.ም ሰንደቅ ዓላማውን ለመጨረሻ ጊዜ ከሀቫና ካወረዱ ሶስት የቀድሞ ባህር ኃይል አባሎች ጋር ነው የሚጓዙት።
ሀቫና ላይ ሙሉ ቀን የሚካሄደው ስነ ስርዓት አንድ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን እንደገለጡት በዩናይትድ ስቴትስ ኮንግረስ አባሎች፣ በመንግስት ባለስልጣናት፣ በኩባ መንግስት ተወካዮችና በሲቪል ማህበረሰብ አባሎች የሚቀርቡ ልዩ ልዩ ስነ ስርዓቶችን የሚያካትታል። እነዚህ ኩባ አሜሪካውያንን ጨምሮ ከዚህ ቀደም ኩባ ሄደው የማያውቁ አሁን ግን ለዚሁ ስነ ስርዓት ተብሎ ሀቫና የሚሄዱ ናቸው ያሉት እኚህ ባለስልጣን ነገሩ ስሜታዊ እንደሚያደርግ አያጠራጥርም ሲሉም ተናግረዋል። ይሁንና ከውጭ ጉዳይ ሚኒስትር ኬሪና ከኩባው ፕሬዚዳንት ራውል ካስትሮ ጋር የተያያዘ ኦፊሴላዊ ግንኙነት እንደሌለ ነው እኒሁ ባለስልጣን ያስታወቁት።
የኩባ ተቃዋሚ አባላት በዚህ በሀቫናው የአሜሪካ ኤምባሲ ውስጥ በሚካሄደው የሰንደቅ ዓላማ መስቀል ስነ ስርዓት ላይ እንደማይገኙም የውጭ ጉዳይ ሚኒስቴሩ ከፍተኛ ባለስልጣን አመልክተው ይህ በሁለቱ መንግስታት መካከል የሚከናወን ስነ ስርዓት ነው ብለዋል። ይሁንና የፖለቲካ የሰብአዊ መብት ጥበቃና የመገናኛ ብዙሃን አባላትን ጨምሮ ኩባውያን የሲቪል ማህበረሰብ አባላት ዛሬ አርብ ማታ በዩናይትድ ስቴትሱ ሚሽን ዋና ኃላፊ በአምባሳደር ጄፍሪ ዴሎሬንቲስ መኖሪያ ቤት ውስጥ ለሁለተኛው ከፍ ያለ ስነ ስርዓት እንደተጋበዙ ገልጠዋል። ውጭ ጉዳይ ሚኒስትር ኬሪ ከሲኤንኤን ቴሌቪዥን ጋር ባካሄዱት ቃለ ምልልስም ከተቀሩት ሰፊ የኩባ ማህበረሰብ አባላት ጋር ልንገናኝ የምንችልባቸው አጋጣሚዎች ይኖራሉ ብለዋል።
አንድ ዋና ቢሮው እዚህ ዋሽንግተን ዲሲ ውስጥ የሆነው የኩባ አሜሪካውያን ሰብአዊ መብት ተሟጋች ቡድን ባልደረባ ሲናገሩ የዩናይት ስቴትስና የኩባ ግንኙነት ምናልባትም የኩባን መንግስት ተቃዋሚዎች ለማጥመድ የተዘጋጀ ወጥመድ ሊሆን ይችላል ማለታቸው ተደምጧል። ነጻይቱ ኩባ በሚል የሚታወቀው የዚህ ሰብአዊ መብት ተሟጋች ቡድን ኃላፊ ፍራንክ ካልዞን ፕሬዚዳንት ባራክ ኦባማ ከፕሬዚዳንት ራውል ካስትሮ ጋር ስለተስማሙ ብቻ ካስትሮ የኩባን ተቃዋሚዎች እንዲሁም ኩባውያንን ከማዋከብና ከማሳደድ ይታቀባሉ ብሎ ማሰብ ተረት ተረት ይመስለኛል ነው ያሉት። ውጭ ጉዳይ ሚኒስትር ኬሪ በበኩላቸው ከኩባ መንግስት ጋር በሚኖረን የመጀመሪያው የፊት ለፊት ግንኙነት የሰብአዊ መብት ይዞታ ዋናውና ትልቁ አጀንዳችን ነው ብለዋል።
ሪፖርተርስ ዊዛውት ቦርደርስ ድንበር የለሽ ጋዜጠኞች በዚህ ሳምንት ለዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ በላከው ደብዳቤ የጋዜጠኞችን ወይም የነጻ ፕሬስን በተመለከተ ኩባ በአሁኑ 2015 ዓ.ም ያላት ሬከርድ ከ180 169ኛ መሆኗን አመልክተዋል። አንዳንድ የዩናይትድ ስቴትስ ምክር ቤት አባሎችም የኦባማ አስተዳደር የወሰደውን አቋም በተመለከተ በኩባ የፕሬስ ነጻነት ጉዳይ ተመሳሳይ ስጋታቸውን ጠቁመዋል። ኩባዊት አሜሪካዊቷ የምክር ቤት ተወካይ ኢሊያና ሮስ ሌቲንን ኤምባሲ ከመከፈቱ ጥቂት ሰዓታት አስቀድሞ በመቶዎች የሚቆጠሩ ተቃዋሚዎች መታሰራቸውን አመልክተው ይህ ግንኙነት ለነጻነት ወዳዱ የኩባ ሕዝብ ትልቅ ስድብ ለዩናይትድ ስቴትስ ብሔራዊ ደህንነትም አደጋ ነው ብለዋል።
ፊሊፕ ብሬነር ከ30 ዓመታት በፊት ኩባን የጎበኙ በአሜሪካ ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር ናቸው። ወደፊት ከሚጠቅም በቀር አሁን ለአንድ ተራ የኩባ ዜጋ የሚሰጠው አንዳችም ጥቅም የለም ብለዋል። ለማንኛውም ኩባውያን ለውጡን በጉልህ ያዩና ይረዱ ዘንድ ዩናይትድ ስቴትስ የጣለችባቸውን የንግድ ማዕቀብ ኮንግረስ ሊያነሳ ይገባል ሲሉም ፕሮፌሰር ብሬነር ተናግረዋል። ፕሬዚዳንት ባራክ ኦባማ ኩባ ላይ እንደ አውሮፓውያን ዘመን አቆጣጠር በ1960ዎቹ የተጣለው ማዕቀብ እንዲነሳ ድጋፍ እንደሚሰጡ ተናግረዋል። ወደ ምሽቱ የቅንብር ክፍለ ጊዜ እንሻገር። አድማጮች የምትከታተሉት በ1431 መካከለኛ ሞገድ ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ታዲያ ሳምንታዊው ስጣ ገባ ነው ቀጣዩ። ክርክር የዜጎች የነጻነት መብት ምንነትና አያያዝ በኢትዮጵያ በጭብጡ ዙሪያ የሁለት ወገን ተከራካሪዎቹ። የመጀመሪያው የክርክሩ ተሳታፊ አቶ ተመስገን ዘውዴ እንደ አውሮፓውያን ዘመን አቆጣጠር በ1997 ዓ ም እስከ 2002 ዓ ም ድረስ ተቃዋሚውን በመወከል የፓርላማ አባል የነበሩና ተቃዋሚው አንድነት ለዲሞክራሲና ለፍትህ በብሔራዊ ምርጫ ቦርድ ውሳኔ ህልውናውን እስካጣበቅ ጊዜ ድረስም የብሔራዊ ምክር ቤቱ አባል የነበሩ ናቸው። ሁለተኛው የክርክሩ ተሳታፊ በዚህ በዩናይትድ ስቴትስ በምስራቅ ዩናይትድ ስቴትስ ላይ ፔንስልቬኒያ ክፍለ ግዛት የፊላደልፊያ ከተማ ነዋሪ የሆኑት አቶ ጸጋይ አረፈ በዓለም አቀፍ ግጭቶች አፈታት የጥናት የመስክ የሰለጠኑት በአሁኑ ወቅት በግሉ ኢንዱስትሪ የተሰማሩ ናቸው። የመጀመሪያውን ክፍል ክርክራቸውን እነሆ። አቶ ተመስገን ዘውዴ፣ የዛሬው ክርክራችን ትኩረት ድህረ 2007 ምርጫ፣ ድህረ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት፣ በርከት ያሉ ርዕሶችን በተከታታይ እንመለከታለን። አቶ ተመስገን፣ ነጻነት ፈተና ላይ በወደቀበት ተስፋ ላለመቁረጥ በቂ ምክንያት አለ የሚል መንፈስ የተላበሰ አንድ ጽሑፍ ጽፈዋል። እስኪ ነጻነትን ራሱን ጽንሰ ሐሳቡን እናንተ ከምትረዱበት በመመልከት እንጀምር። ምንድን ነው ነጻነት? የሰው ልጅ ነጻነት ስንል አቶ ተመስገን አርሶን ላስቀድም።
አመሰግናለሁ አሉላ። ነጻነት የምንለው በተፈጥሮ ያገኘ ነው። የማሰብ ነጻነት፣ የመናገር ነጻነት፣ እነዚህ በህገ መንግስት ደግሞ የምናገኛቸው ነጻነቶች ሀሳባችን የመግለጽ፣ የመደራጀት፣ የመዘዋወር፣ ከህግ እውቅና ውጪ ያለመፈተሽ፣ በህግ ጥላ ስር መተዳደር ነጻነት ብለን ስንል እነዚህን ነው የምንለው።
መልካም። አቶ ጸጋዬ ለእርሶም ተመሳሳይ ድልስ የምትስማሙበት ትርጉም ወይ የተለየ ሀሳብም ካለ ለእርሶስ የሰው ልጆች ነጻነት ምንድን ነው? እንዴት ይተረጎማል በቀለለ ቋንቋ?
እሳቸው ካሉት የተለየ ሀሳብ አይኖረኝም። በአጠቃላይ ነጻነት ስንል ስለ ዜግነት ነጻነት ወይም ደግሞ ስለ ህዝብ ነጻነት ከሆነ ያው ሰዎች ከፈጣሪ የተቀበሉትን ህይወት እዚህ ዓለም ላይ በሚያቆዩበት እና እዚህ ቆይታ አድርገው ወደ ሌላው እስከሚያዘግሙበት ድረስ ያለውን ጊዜ በተቻለ መጠን ያለምንም ተጽዕኖ እና ብዙ ወደ ኋላ የሚጎትቷቸው ነገሮች ሳይኖሩ ወደፊት ለመራመድ የሚያስችላቸው እና የተሟላ ህይወት እንዲኖራቸው የሚያስችል ሁኔታ ካለ ነጻነት አለ ማለት እንችላለን።
መልካም። ዝርዝሮቹ ብዙ ፈርጀ ብዙ ገጾችም ቢኖሩት የተባበሩት መንግስታትን ድንጋጌ ጨምሮ የሰው ልጆች ሰብአዊ የሚባለው መብት በአጭሩ አሁን በገለጻችሁት መልኩ የሚተረጎም ነው። በተግባር በተጨባጭ ያሉ ሁኔታዎችን እናዛምድና በኢትዮጵያ እንዲኖር የሚፈለገውና ምናልባትም አለ በሚለው ላይ የተለያየ እይታ ካላችሁ እንመለከታለን። ቀደም ብዬ እንደጠቀስኩት አቶ ተመስገን ነጻነት አደጋ ላይ በወደቀበት ወይም የዜጎች ነጻነት ጉዳይ ችግር በገጠመው አደጋ በገጠመው ጊዜ ተስፋ መቁረጥ ግን የለም ይላሉ። እስኪ በመሰረታዊነት በዚህ ጽሑፎ ለመግለጽ የሞከሩትን ከኢትዮጵያ ተጨባጭ ሁኔታ ጋር አዛምደው ያንሱልኝ።
አዎ፣ እንግዲህ ይሄ ገዢ ፓርቲ ኢትዮጵያ ውስጥ ከዛሬ 5 ዓመት በፊት ስልጣን ከያዘበት ጊዜ ጀምሮ እነዚህ ተፈጥሯዊ እና ህገ መንግስታዊ መብቶቻችን በተለይ በዚህ በተቃዋሚ ፖለቲካ ጎራ በተሰለፍን ድርጅቶች ውስጥ ከፍተኛ ችግር ተፈጥሮብናል። ሀሳባችን በነጻ መግለጽ አልቻልንም። መደራጀት በነጻነት መደራጀት አልቻልንም። ሰብአዊ መብቶቻችን ተጥሰዋል። አብዛኛዎቹ የሰላም ታጋዮች ዛሬ በእስር ቤት ውስጥ ነው የሚገኙት። ሌሎቹ ደግሞ ተሰደው በሰው ሀገር ነው የሚኖሩት። መጻፍ አይቻለም መጻፍ የሚቻለው ገዢው ፓርቲ ማንበብ የሚፈልገው ነው መናገር የሚቻለው ገዢው ፓርቲ ማድመጥ የሚፈልገው ነው ከምንፈልገው ጋራ ለመደራጀት ሰቆቃ ውስጥ ወድቀናል የምንፈልገውን ለማምለክም ችግር አለ እና እነዚህ ሁሉ በቅድም አቶ አሉላ እንደገለጸው በዩኒቨርሳል ዲክሌሬሽን ኦፍ ሂማን ራይትስ የተረጋገጡ መብቶች ከዛሬ 50-60 አመት በፊት የተረጋገጡ መብቶች በዚህ ገዢ ፓርቲ ጭቆና ምክንያት በሀገራችን ይሄንን እውን ማድረግ አልቻልንም ጽሁፉንም የጻፍኩት በዚህ ምክንያት ነው ላለፉት 10 አመታትም እኔና በእኔ ጓደኞችና ደጋፊዎች ሌሎችም ሰላማዊ ታጋዮች እነዚህ መብቶች በመጣሳቸው እነዚህ መብቶች ባለመኖራቸው ገዢው ፓርቲ በሚፈልገው መንገድ ብቻ ሁኔታዎች እንዲሄዱ በማድረጉ ለጊዜው ትግላችን ያጨናገፈ ቢመስለው ድርጅታችን ቢያፈርስም ታጋዮቻችን ቢያስርም ቢገልም በሰላማዊ ትግሉ ተጠናክሮ ይቀጥላል ብያልኩት ለዛ ነው።
መልካም አቶ ጸጋይ ወደ እርሶ ልመጣ ነው። ቅድም የተስማማችሁባቸው በተባበሩት መንግስታት የሰብአዊ መብት ድንጋጌዎች ሳይቀር የተከበሩ ሰዎች ፍጡራን በመሆናቸው ብቻ አላቸው ወይም ሊኖራቸው ይገባል የሚባሉ መብቶች ኢትዮጵያ ውስጥ አልተከበሩም እያሉ ነው። አቶ ተመስገን እነኚህ መብቶቻችን ተገፈዋል መንግስት ወይም ገዢው ፓርቲ ከሚፈልገው ውጪ እንድናስብና ሐሳባችን እንድንገልጽ እንኳን አይፈቀድም እያሉ ነው። እርሶስ እንዴት ይገመግሙታል በኢትዮጵያ ያለውን የዛሬ የዜጎች ሰብአዊ መብት ይዞታ?
አዎ አቶ ተመስገን እንግዲህ ካላቸው የህይወት ልምድ በመነሳት የሰጡት አስተያየት አለ። ጠቅላላ ባለመልኩ ሲያስቀምጡት እንግዲህ ያው መንግስት እነዚህን ነጻነቶች አልሰጠም መጻፍ ማይቻለም ወይም ደግሞ ገዢው ፓርቲ የሚፈልጋቸው ነገሮች ብቻ ነው መጻፍ የሚቻለው በሚልም ደረጃ የተቀመጡ አሉ። ስለ አንዳንድ የፖለቲካ ማህበራትም መፈራረስንም በሚመለከት የተሰጡ በጣም አስፈላጊ የሆኑ አስተያየቶች አሉ። እንግዲህ ወደ ዝርዝሩ ስንገባ ያመለካከት ጉዳይ ይኖራል። በርግጥ እኔ እንደማቀውና እንደምከታተለው ከሆነ ኢትዮጵያ ውስጥ ብዙ ነገር ይጻፋል። ሁሉም ይጻፈ ሰው ብቻም ታሰረ ማለት አንችልም። ምክንያቱም አንዳንድ ጊዜ እንደውም ስክረት በሚያደርግ ደረጃ መንግስትን ሙልጭ አድርገው እየሰደቡ እዛው የሚገኙ ሰዎች አሉ። እንግዲህ ያ ማለት መሆን ያለበት ነገር ነው። እኔ እንደዛ አይነት ነገር በመቻሉ በጣም ደስተኛ ነኝ። ከዛ በተረፈ ደግሞ መንግስት ከጊዜ ወደ ጊዜ እኔ ያወጣሁትን የፕሬስ ህግ ወይም ደግሞ በአጠቃላይ ሀገሪቱን ለማስተዳደር በፓርላማም ካጸደቅነው አንጻር እነዚህ ነገሮች የተላለፉ ግለሰቦች ወይም ድርጅቶች አሉ በሚል የተወሰኑ ልሳኖች ሲዘጉ አይተናል። የተወሰኑ ሰዎች እስር ቤት ሲገቡ አይተናል። እና ይሄ በሚሆንበት ጊዜ እንግዲህ ጠቅላላ መናገር ይቻላል። ለምሳሌ እንደዚህ ነው ታስሯል ከሌ እንደዚህ ልንል እንችላለን። ነገር ግን እያንዳንዱ ጉዳይ ደግሞ የየራሱ የሆነ አመጣጥ አለው፣ የየራሱ የሆነ ታሪክ አለው። እና እነዛን ነገሮች በጣም ጥልቀት ባለው መልኩ የእያንዳንዱን ጉዳይ ካላየነው በስተቀር አስቸጋሪ ነው የሚሆነው ማለት ነው። እና ግን እኔ እንደሚገባኝ ከሆነ መንግስትን ነቅፎ ወይም ደግሞ መንግስትን ተችቶ መጻፍ ኢትዮጵያ ውስጥ አሁን እየተደረገ ያለ ነገር ነው። ብዙ እዛ የሚታተሙ ነገሮች እንደምናነበው ከሆነ ማለቴ ነው።
መልካም የሚጻፉ ነገሮች መኖራቸውን ገልጠዋል። አቶ ጸጋይ በጨረፍታም የገለጹት ነገር አለ። በተመሳሳይ ደግሞ በጻፉ ሐሳባቸውን በገለጹ ብቻ ዛሬ እስር ላይ መገኘታቸው የተረጋገጠ ዓለም አቀፍ የሰብአዊ መብት ተቋማትም ሆኑ የጋዜጠኞች መብት ተከራካሪ ቡድኖች የዘገቡላቸው ቅርብ ጊዜ እስከተለቀቁት የዞን 9 ወጣት ዘጋቢዎች ድረስ እነ ተመስገን ደሳለኝ፣ እነ እስክንድር ነጋ፣ ሌሎችም በእስር ላይ የሚገኙ በርካታ ጋዜጠኞች መኖራቸው ይታወቃል። በጻፉት ብቻ ለእስር መብቃታቸው ነው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ዓመታዊ የሰብአዊ መብቶች አያያዝ መግለጫ ጭምር የገለጸው። ሰዎች በጻፉት ወይም ያመኑትን በመግለጻቸው አይታሰሩም አይጠየቁም የሚለው ጥያቄ ውስጥ የሚገባ አይመስሎትም?
ጥሩ አብራርተዋል። እኔ ሰዎች አልታሰሩም ወይም አይታሰሩም አይደለም ያልኩት። ነገር ግን ይጻፋል። ብዙ ሰዎች ብዙ የጻፉ ሰዎች ሳይታሰሩ አስተውለናል። የጻፉ ሰዎች ደግሞ የታሰሩ አሉ። በሚታሰሩበት ሰዓት ከውጭ ያሉ መንግስታትም ሆነ የሰብአዊ መብት ተከራካሪዎች በጣም ጥሩ ዝና ያላቸው፣ ለህዝቦች በጣም ተቆርቋሪ የሆኑ፣ ከዚህ በፊትም ጥሩ የሆነ አሰራር የሚሰሩ ድርጅቶች አሉ በዓለም አቀፍ ደረጃ። እና እነሱ ከቀረበላቸው መረጃ በመነሳት የሚሰጧቸው ደግሞ አስተያየቶች አሉ። እኔ ጠቀስ አድርጌ ያለፍኩት የነበረው ግን ምንድን ነው መንግስት ደግሞ ሀገሪቱን ባለው ስልጣንና ኃላፊነት መሰረት ማለት ነው። ባለው አካሄድ ማለት ነው። ጥሩም ሊሆን ይችላል ወይም ጥሩም ላይሆን ይችላል። ነገር ግን የተወሰነ የህዝብ አስተዳደር ስርዓት አለ። ያንን ተከትሎ የወጡ ህጎች አሉ። በየጊዜው ደግሞ አንዳንድ ወቅታዊ ሁኔታን የሚመልሱ ደግሞ የፕሬስ ህግ ሊሆን ይችላል፣ ሌላም ህጎች ሊኖሩ ይችላሉ። እነዚያ በሚወጡበት ሰዓት መንግስት ምንድን ነው እያለ ያለው? እኔ ሰዎች ስለ ጻፉ ብቻ አላሰርኩም፣ ነገር ግን የሀገሪቱን ህልውና በሚያሰጋ ሁኔታ ላይ አደጋ ላይ ሊጥል በሚችል ሁኔታ ተላልፈዋል የምላቸውን ሰዎች ነው ያሰርኩት ብሎ ነው እንግዲህ መግለጫ የሚሰጠው። እና ሁለቱንም መንገድ ማየት አለብን ለማለት ፈልጌ።
ክርክሩ ተጀመረ እንጂ አልተቋጨም። በቀደሙና በሌሎች አብይ ጭብጦች ዙሪያ ከተካሄዱ ክርክር ከዚህ ከተካሄደው ክርክር ቀጣዩ ፕሮግራማችን ላይ ዘንድ እንመለሳለን። ለአሁኑ ግን አቶ ትምስግን ዘውዴንና አቶ ጸጋዬ አረፈን ለተሳትፏቸው አመሰግናለሁ። እስከ ምሽቱ አንድ ሰዓት ተኩል ዝግጅታችን ይዘልቃል። አሁን ታዲያ ለጥሩ ዜማ ለሰኞ ልዩ ዜማ ሰዓት ደቂቃዎች እንዳገኘን አቀናባሪ ጽዮን ግርማ እየነገረች ነው። የመረጠችው ሄለን በርሄን ነው። የዜማውን ርዕስ ቆየት ብዬ አስተዋውቃለሁ። ዜማው ይጀምራል። ስቲል ሂድ እያለች ነው ሄለን በርሄ። ለየት ባለው የክብሩ አጫዋወታቸው የሚታወቁት ሙዚቃቸው የሚወደድላቸው የማሊዎችን ስልት ተከትላ ነው የምትጫወተው። እስቲ ልሂድ ትላለች። አድማጮች ታዲያ ስርጭታችንን በዚሁን ልናበቃ ነው። ክቡራትና ክቡራን የአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽቱ 3 ሰዓት በአጭር ሞገድ 19፣ 22ና 25 ሜትር ባንዶች በሚተላለፈው መደበኛ ፕሮግራማችን መልሰን እስክናገኛችሁ በቀጠሮ አስተናጋጆቹ አሉላ ከበደ፣ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሐንዲሱ ኒክ ኢቫኖቭ ጋር በመሆን በዚሁ እሰናበታለሁ። ከሄለን በርሄ ጋር ቆዩ። I'm not afraid.
This program has come to you from the Voice of America, Washington.